ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 27 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? የምናስተናግዳችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተንን።
ሕገ መንግሥቱን ጨምሮ የተለያዩ ሕጎች እንዴት መሻሻል እንዳለባቸው የሚቀርቡ የመፍትሄ ሐሳቦች እንዲበረታቱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታደሰ ጫፎ አሳሰቡ።
የዜጎቻችን ያልተገደበ ተሳትፎ ለማረጋገጥ ከምንም በፊት መብትና ነጻነታቸውን ለማረጋገጥ በምንም መልኩ ቢሆን ይህን ሊገድቡ የሚችሉ ህጎችና አሰራሮችን በማሻሻል ከኢፍትሃዊ አሰራር ብቻ ሳይሆን ከስነ ልቦናዊ ጫና ወይም ፍርሃት ጭምር አርነት የማውጣት አቅጣጫ እየተከተልን እንገኛለን።
በመጽሔት ዘገባ ይዘናል። አዲሱ አርዕስተ ዜና ያሰማናል።
ከሌሎቹ ዋና ዋና ዜና ደግሞ ሶማሊያ ውስጥ ለደረሱ ሁለት ተከታታይ የቦምብ ፍንዳታዎች አልሻባብ ኃላፊነት ወሰደ፣ የአውሮፓ አገሮች ለቬኔዙዌላ ተቃዋሚ መሪ የሽግግር ፕሬዝዳንትነት እውቅና ሰጡ፣ ሩሲያ ግን ይሄ በሰው አገር ጣልቃ መግባት ነው ትላለች፣ የሮማ ርዕሰ ሊቃነ ጳጳሳት በአረብ ኤምሬትስ አገሮች የመጀመሪያ ጉብኝት አደረጉ የሚሉ ይገኙባቸዋል።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የጥረት ኮርፖሬሽን ምክትል ሥራ አስፈጻሚና የአምባሰል ንግድ ሥራዎች ድርጅት ዋና ሥራ አስኪያጅ አቶ ምትኩ በየነ በሙስና ወንጀል ከአራት ተጠርጣሪዎች ጋር ዛሬ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ቀረቡ። ተጠርጣሪዎቹ የተያዙት ባለፈው ሳምንት አዲስ አበባ ከተማ ላይ ሲሆን ጉዳዩ ቀደም ሲል በሙስና ወንጀል ተጠርጥረው ከተያዙት ከነ አቶ በረከት ስምኦን ጋር የተያያዘ ነው ተብሏል። አስቴር ምስጋናው ዘገባ አላት።
የአማራ ክልል ጸረ ሙስና ኮሚሽን እና አቶ በረከት ስምኦን በተጠረጠሩበት የሙስና ወንጀል ጋር በተያያዘ ባሳለፍነው ሳምንት ነበር አምስት ተጠርጣሪዎችን አዲስ አበባ ከተማ ላይ በቁጥጥር ስር ከዋለ በኋላ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ችሎት ያቀረባቸው። ከእነዚህ ውስጥ አንዱ ከእነ አቶ በረከት ጋር የዝምድና ትስስር አላቸው ተብለው የሚጠረጠሩት አቶ ምትኩ በየነ አንዱ ናቸው። አቶ ምትኩ የጥረት ኮርፖሬት ምክትል ስራ አስፈጻሚና የአምባሰል ንግድ ስራዎች ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ በነበሩበት ጊዜ የህዝብን ገንዘብ ያለ አግባብ እንዲባክን ያደረጉ ነው ይላል አቃቢ ህግ። አቶ ምትኩ የተጠረጠሩበት የሙስና ወንጀል አንዱ በየዳ ሳስተነብል አክሲዮን ማህበር ከተባለው እና የሌሎች ባለሀብቶችን አክሲዮን በመጨመር በ2005 ዓ.ም 1,400,000 ብር ከጥረት ሀብት ወጪ ሆኖ ያለ አግባብ እንዲከፈል አድርገዋል። ጥረት በሽርክና በመሰረታቸው ኩባንያዎች ብድር ለመስጠት የሚያስችል መመሪያ በሌለበት ሁኔታ ለባህር ዳር ሞተርስ እና ለበየዳ ሳስተነብል አክሲዮን ማህበር ከ4,000,000 ብር በላይ ከሌሎች የጥረት አመራሮች ጋር በመሆን እንዲሰጥ አድርገዋል ሲል ክሱን አቅርቧል። አቶ ምትኩ የቀረበባቸውን ወንጀል ካደመጡ በኋላ ወንጀሉ ተፈጸመ የተባለው በ2005 ዓ.ም ነው፣ የጸረ ሙስና አዋጅ ህጉ የወጣው ደግሞ በ2007 ዓ.ም በመሆኑ ልጠየቅ አይገባም፣ ኮሚሽኑም ስልጣን የለውም ሲሉ ተከራክረዋል። ግራቀኙን ያደመጠው ችሎቱም የአቶ ምትኩን መከራከሪያ ነጥብ ውድቅ በማድረግ በማረሚያ ቤት እንዲቆዩ ወስኖ ተጨማሪ 14 ቀን የምርመራ ቀን በመስጠት ለየካቲት 11 ቀን እንዲቀርቡ ውሳኔ አስተላልፏል። በተያያዘ ዜና አቃቤ ሕግ በሙስና ወንጀል ተጠርጥሮ ክስ ከተመሰረተባቸው አምስት ሰዎች መካከል ደግሞ አቶ ግርማቸው ዘውዱ አንድ ናቸው። አቶ ግርማቸው የባህር ዳር ሞተርስ መገጣጠሚያ ፋብሪካ ባለቤት ሲሆኑ ምንም ሊያስረዳ የሚችል ምክንያት ሳይኖር 4,000,000 ብር የሚጠጋ ከጥረት ኮርፖሬት ያለምንም ዋስትና ብድር የወሰዱና በኋላም ከባለሙያ ግምት በላይ 24,000,000 ብር ለጥረት ሸጠዋል በሚል ነው ችሎት የቀረቡት። አቶ ግርማቸው ለመከራከሪያነት ያነሱት ነጥብ እኔ የተያዝኩት መንገድ ላይ ነው፣ ከዛ በላይ የልብ በሽተኛና የቤተሰብ ኃላፊ ሲሆን በማንኛውም ሰዓት ስፈለግ የምገኝ ስለሆን የዋስትና መብት የተጠበቅልኝ ሲሉ ፍርድ ቤቱን ጠይቀዋል። ችሎቱ የሁለቱንም ተጠርጣሪዎች ሀሳብ ካደመጠ በኋላ የተጠረጠሩበት ወንጀል ከባድ በመሆኑ አቃቢ ሕግ የጠየቀውን ተጨማሪ የ14 ቀን የምርመራ ጊዜ በመፍቀድ ለየካቲት 11 ቀን ቀጠሮ በማስያዝ ችሎቱን ያጠናቀቀ ሲሆን ሁሉም በማረሚያ ቤት እንዲቆዩ ውሳኔ አሳልፏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባውም። ከቤንሻንጉል ጉምዝ በሎ ጃገን ፎይና ሶጌ ወረዳዎች ተፈናቅለው በነቀምቴ ከተማ ሰፍረው የሚገኙ ቪኦኤ ያነጋገራቸው አንዳንድ ተፈናቃዮች መንግሥት ዘላቂ መፍትሄ ይስጠን እያሉ ነው። የምስራቅ ወለጋ ዞን አደጋ ስጋት ሥራ አመራር ጽሕፈት ቤት ከ157,000 በላይ ቁጥር ያላቸው ሰዎች እስከሚቀጥለው ዓመት ምርት ወቅት ድጋፍ እየተሰጣቸው እንደሚቆዩ ገልጿል። የኦሮሚያ መንግሥት በበኩሉ ተፈናቃዮችን ወደ የቀያቸው ለመመለስ እየሠራ መሆኑን ቢገልጽም መቼ እንደሚመለሱ ግን አልተናገረም። ዝርዝሩን በመጽሔት ይዘናል።
ሶማሊያ ውስጥ ለደረሱ ሁለት ፍንዳታዎች እስላማዊው አክራሪ ቡድን አልሻባብ ኃላፊነቱን ወሰደ። ሽብርተኛው ቡድን እንዳስታወቀው ከፊል ራስ ገዝ በሆነችው በሶማሊያዋን ፑንትላንድ ውስጥ የሚገኘውና ንብረትነቱ የዱባይ የሆነ ወደብ አስተዳዳሪ በአንደኛው ታጣቂ ተገድለዋል። ከጥቃቱ በስተጀርባ ያለው የእኛ ኃይል ነው ያሉት የአልሻባብ ወታደራዊ ኦፕሬሽን ቃል አቀባይ አብዲያሲስ አቡ ሙሳብ ቀደም ሲልም አስጠንቅቀን ነበር፣ ሰሚ ጆሮ ግን አላገኘንም በማለት ለሮይተርስ ዜና ምንጭ ተናግረዋል። ጥቃቱ የሶማሊያን የኃይል ምንጭ በሚመዘብሩ ቅጥረኞች ኩባንያዎች ላይ ያነጣጠረ ሰፊ ዘመቻ አካል ነው ሲል አልሻባብ በተጨማሪ መግለጫው አመልክቷል።
ከሊቢያ ወደ ሰሜን ቻድ በሰልፍ ያመሩ የነበሩ 40 ፒክአፕ ተሽከርካሪዎችን አስቁሙ መመለሱን የፈረንሳይ ጦር አስታወቀ። የፈረንሳይ መከላከያ ሚኒስቴር ዛሬ እንዳስታወቀው የተሽከርካሪዎቹን ጉዞ ለመግታት ሚራዥ ዶሚል ተዋጊ ጀቶችን ተጠቅሟል። ጣልቃ ገብነቱ የተካሄደው ከቻድ ባለሥልጣናት በቀረበ ጥያቄ መሠረት መሆኑን ያስታወቀው የፈረንሳይ ጦር እርምጃውም የጸብ ያለውን አካሄድ ሊያስቀር እንደቻለም አመልክቷል። ለዚህ ከሊቢያ ለተንቀሳቀሰ የወረራ የተባለ ጉዞ ኃላፊነት የወሰደ ወገን እስካሁን አልተሰማም።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የቬኔዙዌላው ተቃዋሚ መሪ ሁዋን ጋይዶ ለደቡባዊቷ አሜሪካ አገር የሽግግር ፕሬዚዳንት መሆናቸውን ብሪታንያ፣ ፈረንሳይ፣ ስፓኝ፣ ስዊድንና ዴንማርክ እውቅና ሰጥቷቸው የአውሮፓ አገሮቹ አክለውም ቬኔዙዌላ ካለባት ፖለቲካዊና ሰብአዊ ቀውስ እንድትወጣ አስቸኳይ ፕሬዚዳንታዊ ምርጫ እንድታካሄድም ጥሪ አቅርበዋል። የብሪታንያ ውጭ ጉዳይ ሚኒስትር ጀሬሚ ሃንት በትዊተር ገጻቸው ኒኮላስ ማዱሮ ባስቀመጥንላቸው የስምንት ቀን የጊዜ ገደብ ለፕሬዚዳንታዊ ምርጫ ጥሪ አለማድረጋቸውን አመልክተው ቬኔዙዌላ ተአማኒነት ያለው ፕሬዚዳንታዊ ምርጫ እስከምታካሄድ ብሪታንያ ከሌሎች የአውሮፓ ሀገሮች ጋር በመሆን ለሁዋን ጋይዶ የሽግግር ፕሬዚዳንትነት እውቅና ትሰጣለች ብለዋል። የስፓኙ ጠቅላይ ሚኒስትር ፔድሮ ሳንቼዝን በበኩላቸው ቬኔዙዌላ ወደ ተሟላ ዲሞክራቲክ ስርዓት እንድትለወጥ እስከዚያው ድረስ እገዛችን ይቀጥላል ብለዋል። የፈረንሳይ ውጭ ጉዳይ ሚኒስትር ሂያን ኢቭስ ሊድሪያን ለፈረንሳዩ ኢንተር ሬዲዮ በሰጡት ቃል የቬኔዙዌላ ቀውስ የሚገታው አስቸኳይ ፕሬዚዳንታዊ ምርጫ ሲካሄድ ነው ብለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ቃል አቀባይ ድሚትሪ ፔስኮቭ ደግሞ የአውሮፓ ሀገሮች በኃይል ለተወሰደ ስልጣን እውቅና መስጠታቸው ተገቢ አይደለም ካሉ በኋላ ነገሩ በሌላው ሀገር የውስጥ ጉዳይ ጣልቃ መግባትም ነው ብለዋል። ኒኮላስ ማዱሮ ትናንት እሁድ ሳልቫዶስ በተሰኘው የስፔን ቴሌቪዥን ላይ ቀርበው እኛ ከማንም የውጭ ኃይል የጊዜ ገደብ ሊሰጠን አይገባም ማለታቸው ተደምጧል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕም ቢሆኑ ለሁዋን ጋይዶ የሚያደርጉትን ድጋፍ እንዲያቆሙ ማዱሮ ጥሪ አቅርበዋል።
የመካከለኛው ምስራቅ ጦርነት እንዲያበቃ የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አባ ፍራንሲስ ጥሪ አቀረቡ። አቡኑ ጥሪውን ያሰሙት በተባበሩት አረብ ኤሚሬቶች ለመጀመሪያ ጊዜ ባደረጉት ጉብኝት ነው። የዓለማችን ሃይማኖታዊ መሪ የሆንን ሁሉ ሰብአዊነትና ወንድማማችነትን ልናስተምር ይገባል ብለዋል አቡነ ፍራንሲስ። በዚህ ረገድ አሉ አቡኑ በመቀጠል በተለይ ትኩረት የማደርገው በየመን፣ በሶሪያ፣ በኢራቅና በሊቢያ ላይ ነው። በጉብኝቱ ወቅትም በፕሬዚደንቱ ቤተ መንግሥት በመገኘት ርዕሰ ሊቃነ ጳጳሳት አባ ፍራንሲስን ከተቀበሉት መካከል የአቡዳቢው አልጋ ወራሽ ሼክ መሐመድ ቢን ዛይድ አልናህያን አንዱ ናቸው። አባ ፍራንሲስና ሼህ አሻርም አልጣይብ ዛሬ በሚካሄደው የወንድማማቾች ጉባኤ ላይ ንግግር የሚያደርጉ ሲሆን በዚህ ጉባኤ ላይ ሙስሊሞች፣ ክርስቲያኖች፣ በመቶዎች የሚቆጠሩ አይሁድ፣ ሂንዱዎች እንዲሁም ቡዲስቶችና የሌሎችም እምነቶች ተከታዮች እንደሚካፈሉ ታውቋል። አባ ፍራንሲስ ነገ ማክሰኞ ወደ ሮም ከመመለሳቸው አስቀድሞ አቡ ዳቢ ውስጥ የሚካሄደውን ሥርዓተ ቅዳሴ ይመራሉ ተብሏል።
በመጨረሻም በአንድ የፊሊፒንስ ካቶሊካዊት ቤተክርስቲያን ላይ የቦምብ ጥቃት አድርሰዋል ተብለው የተጠረጠሩ 5 የአቡ ሳያፍ ነውጠኛ ቡድን አባላት በዛሬው ቀን በቁጥጥር ስር መዋላቸውን የአገሪቱ ብሔራዊ ፖሊስ አዛዥ አስታወቁ። አዛዡ ጀነራል ኦስካር አልባያልዴ እንደገለጡት 5ቱና ሌሎች በቁጥጥር ስር ያልዋሉ ወይም የሚፈለጉ ተጠርጣሪዎች በቁጥጥር ስር የዋሉት እንደ አውሮፓ አቆጣጠር ጥር 27 ቀን ለደረሰው ግድያና ለመግደል ሙከራ ነው። በዚያ ጥቃት 23 ሰዎች ሞተው ሌሎች ከ100 በላይ መቁሰላቸው ተገልጧል። ራሱን እስላማዊ መንግስት ብሎ ከፈረጀው ሽብርተኛ ቡድን ጋር ንክኪ ያለውን የአቡ ሳያፍ ነውጠኛ ቡድን ለማጥፋት ፕሬዚዳንት ሮድሪጎ ዱትሬ ለወታደሮቻቸው ትዕዛዝ አስተላልፈዋል። ዜናውም በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ 13760 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ጥር 27 2011 ምሽት ፕሮግራም ነው።
በመጽሔቱ ክፍለ ጊዜ ክቡራትና ክቡራን አድማጮች የጠቅላይ ሚኒስትሩ የደቡብ ወይም የጊዳቦ ቆይታ፣ እንዲሁም በቤኒሻንጉል ጉምዝ የሚገኙ ተፈናቃዮች አቤቱታ፣ በሕገ መንግሥቱ ላይ ሊካሄዱ ስለሚገባቸው የሕግጋት ማሻሻያና የኢትዮጵያን ፌዴራል ሥርዓት አስመልክቶ የተቀናበሩ ዘገባዎች አሉን። በሁለተኛው አጋማሽም መደበኛዎቹ ስፖርትና አፍሪካን ነክ ርዕሶችን አካተናል።
መልካም፣ አሁን አድማጮች የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። ቀዳሚውም የዕለቱ አብይ ርዕስ ነው።
ለኢትዮጵያ የሚያስፈልጋት ያላትን የተፈጥሮ ሀብት አስተባብሮ መምራት የሚችል መንግሥት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ አስታውቀዋል። ጠቅላይ ሚኒስትሩ ጊዳቦ ላይ ግዙፍ የተባለ የመስኖ ግድብ መርቀው ከፍተዋል ዛሬ። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው።
ጠቅላይ ሚኒስትር አብይ አህመድ በኦሮሚያና በደቡብ ክልል ስዳማ ዞን መካከል የተገነባውን የግዳቦ የመስኖ ግድብ ፕሮጀክት ትላንት አስመርቀዋል። ፕሮጀክቱ ታናሽና ታላቅ የሆነውን የጉጂ ኦሮሞና የስዳማ ህዝቦችን የሚያቀራርብ ነው ብለውታል። መንግስት የኢትዮጵያ ህዝቦችን አንድነትና ትስስር የሚያጠናክሩ ተመሳሳይ ፕሮጀክቶችን የመስራት ፍላጎት እንዳለው አስታውቋል።
ወደፊትም የፌዴራል መንግስት የአማራና የትግራይ ህዝብን የሚያስተሳስር፣ የአማራና የኦሮሚያ ህዝብን የሚያስተሳስር፣ የኦሮሚያና ደቡብ ህዝብን የሚያስተሳስር፣ የኦሮሚያና ቤንሻንጉል ህዝብን የሚያስተሳስር የጋራ ፕሮጀክቶች እየቀረጸ ህዝቦች በጋራ እንዲሰሩ፣ በጋራ እንዲያለሙና በጋራ እንዲለሙ የሚጠበቅበትን ስራ በተለየ ትኩረት እንደሚሰራ በዚሁ አጋጣሚ ልገልጽላችሁ እፈልጋለሁ።
በሀገሪቱ የተገነቡ ያሉ የመስኖ ፕሮጀክቶች በኢትዮጵያን ባለሙያ የሚገነቡ መሆናቸው ያለን መሬትና ውሃ ብቻ ሳይሆን እነዚህን አስተሳስሮ መጠቀም የሚችል ጭንቅላት መፈጠሩ ትልቅ ጸጋ ነው ብሎታል። ሳልፊብን ግን በእጃችን ያለውን መጠቀም ያለብን ጊዜ አሁን ነው ሲሉም ተደምጠዋል። በዚህ መድረክ ላይ የኢትዮጵያ ህዝብ ንትርክና ጭቅጭቅ ሰልችቶታል አሉ ጠቅላይ ሚኒስትሩም። የኢትዮጵያ ህዝብ ንትርክ ሰልችቶታል፣ አሁን የሚፈልገው በሰላም ሰርቶ መግባትና መልማት ነው ብሏል። ኢትዮጵያ የስንዴ ለማኝ የሆነችው ያላትን ውሃና ለመሬት ማልማት የሚችል መንግስትና አስተሳሰብ ስለጠፋ ነው ያሉትም።
የኢትዮጵያ የሚፈልገው ልማት ነው። የኢትዮጵያ የሚፈልገው ቀንና ማታ ሰርቶ መለወጥ ነው። ወንበር ላይ ተቀምጦ መጨቃጨቅ ብቻ ሳይሆን ወደ ህዝቡ ቀረብ ብሎ የህዝቡን ችግር አይቶ መፍታት የሚችሉ ሰዎች ይፈልጋል። ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ተደምረው አንድ ጠንካራ መንግስት አይወጣቸውም። ተደምረው አንድ ጠንካራ መንግስት ቢወጣቸው ኖሮ ኢትዮጵያ ይህን የሚያክል መሬትና ውሃ ይህን ያክል የተማረ ወጣት ይዛ ስንዴ ባለመች ነበር። ስንዴ የሚያስለምንም መሬት ስላጣን ውሃ ስላጣን ሳይሆን ውሃና መሬት የሚያገናኝና ስንዴ የሚፈጥር መንግስት ስላጣን።
ህዝብ ዲሞክራሲያዊ ሲሆን መንግስትም እንዲሁ ነው ያሉት አብይ አህመድ የሰነፍና የስልቹ ህዝብ መንግስትም ደካማ ይሆናል ብለዋል። ሁሉም ኢትዮጵያውያን ጠያቂ ብቻ ከመሆን እሳቸው ድሎች ያሏቸውን የተፈጠሩ ምቹ አጋጣሚዎችን በመጠቀም ለሀገራቸው እድገት የበኩላቸውን እንዲያበረክቱ ጥሪ አቅርበዋል።
ህዝቡ ኃላፊነት እንዳለበት ተገንዝቦ ተጋግዘን ሁሌም እንደምንለው ተደምረን በእውቀት በጉልበት በሀሳብ ተሳስረን እችን ድንቅ አገር ልማቷን ማፋጠን ሰላሟን ማፋጠንና ወደፊት እንድትጓዝ ማድረግ ከሁላችን የሚጠበቅ መሆኑን በዚህ አጋጣሚ አደራ ማለት እፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድና አቶ ለማ መገርሳ ከምርቃቱ ጎን ለጎን ከጉጂ አባገዳዎችና ከዞን ነዋሪዎች ጋር በሰላም ዙሪያ መክረዋል። መሰረታዊ ለውጥም በአካባቢው እንዲመጣ ማህበረሰቡ በሰላም ላይ እንዲያተኩርም ጥሪ አቅርበዋል። የኦሮሚያ ክልል መንግስት ፕሬዝዳንት አቶ ለማ መገርሳም የግድቡ ተቀመጣ ትልቅ ትርጉም ያለው ነው ብለውታል። በአገሪቱ የምጣኔ ሀብት እድገት ውስጥም የጎላ ሚና እንደሚኖረው ተናግሯል። ለግብርና ምርት ብቻ ሳይሆን ጉልበትና ወቅት ያላቸው ስራ አጥ ለሆኑ በሺዎች ለሚቆጠሩ ለኦሮሚያና ለሲዳማ ወጣቶችም የስራ እድል ይፈጥራል ነው ያሉትም። የደቡብ ክልል ፕሬዝዳንት አቶ ማትስ በበኩላቸው ፕሮጀክቱ በሰላማም ውስጥ ከሚያለማው 4000 ሄክታር መሬት ውስጥ 3000 ሄክታር ለወጣቶች ይሆናል ብለዋል። የመሬት ዝግጅት እየተደረገ መሆኑንም ጠቁመዋል። የግዳቦ ፕሮጀክት በጉጂ ኦሮሞና በሲዳማ ህዝቦች መካከል ማህበራዊና ምጣኔ ሀብታዊ ትስስር ያጠናክራል ብለዋል ፕሬዝዳንቱ። የግዳቦ ግድብ በ2002 ዓ.ም ተመረተ ተጀመረ። 1.2 ቢሊዮን ብር የፈጀ 13405 ሄክታር መሬት ያለማል የተባለ ትልቅ ፕሮጀክት ነው። 10000 አርሶ አደሮችና 192000 ወጣቶችን ተጠቃሚ ያደርጋል ብለዋል የውሃ መስኖና ኢነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን። የአብይ ርዕስ ዘገባችን ሌላ መረስ ይዞ ይቀጥላል። ከቤንሻንጉል ጉሙዝ በሎ፣ ጃገንፎይ እና ሶጌ ወረዳዎች ተፈናቅለው በነቀምቴ ከተማ ሰፍረው የሚገኙ ቪኦኤ ያነጋገራቸው አንዳንድ ተፈናቃዮች መንግሥት ዘላቂ መፍትሄ ይስጠን እያሉ ነው። የምስራቅ ወለጋ ዞን አደጋ ስጋት ሥራ አመራር ጽሕፈት ቤት ከ157,000 በላይ ቁጥር ያላቸው ሰዎች እስከሚቀጥለው ዓመት ምርት ወቅት ድጋፍ እየተሰጣቸው እንደሚቆዩ ገልጧል። የኦሮሚያ መንግሥት በበኩሉ ተፈናቃዮቹን ወደ የቀያቸው ለመመለስ እየሠራ መሆኑን ቢገልጥም መቼ እንደሚመለሱ ግን አልተናገረም። ናኩር መልካ ከነቀምጤ ያጠናቀረውን ዘገባ ቀጥሎ ያሰማናል።
ከቤኒሻንጉል ጉሙዝ በሎ ተፈናቅለው ከመጡ ሰዎች መካከል ከአምስት ቤተሰቦቻቸው ጋር በዳንዲ ቦሩ ኮሌጅ ውስጥ የሚገኙት አቶ መስፍን ታዴ በአሁኑ ጊዜ ያሉበት ሁኔታ እንዲህ ይገልጻሉ።
ህጻናቶች ወደ 85 ይሆናሉ። ሴቶች ደግሞ ወደ 50 ይሆናሉ። እንደዚህ ሆነን እንቸገራለን። በአጠቃላይ 375 በጣም እየተቸገርን ነው። ያው የምንበላው ሩዝ፣ መኮረኒ ያው ዱቤ ዶጨት እያበሰልን እንጨት ስናገኝ እናበስላለን። እንጨት ስናጣ ደግሞ ቆማችንን ውለን የምናርበት ቀን ይበዛል። እየተገዙ 3 ብረት ድስቶች አሉ። በእነሱ እየቀቀልን ለህዝቡ እናከፋፍላለን። እዚህም ሆነን ትምህርት ቤት ጠይቀን ነበር፣ እሱም ሊሳካልን አልቻለም። ለህፃኖች ትምህርት ቤት ጠይቀን አልተሳካም።
ወደዚህ ከመጡ 4 ወራት ማለፋቸውን ገልጸው መንግስት ወደ ቀያቸው እንዲመለሱ መግለጹን በዞኑ ኃላፊዎች በኩል ማወቃቸውን ተናግረው ተመልሶ ለመሄድ የሚያሰጋቸው ነገር መኖሩን ገልጸዋል።
አሁን እኛ እስካሁን ድረስ እዚህ ተቀምጠን አንድ መፍትሄም ስላላገኘን መፍትሄ እየጠበቅንም ያው መፍትሄ መንግስት ይሰጠናል እያልን ስንል መፍትሄ አጠን እየተንጓለን እንገኛለን። አንዴ በለው አንዴ ደግሞ አንገር ሄዳችሁ በሸራ ውስጥ ተቀመጡ ይሉናል። እዚህ ከዚሆን የሚመጡት ወደዚያ ትመለሳላችሁ እያሉ ነው የሚሉን። እዚያ ለመመለሱ ደግሞ ከአንድ ጊዜ ሁለት ጊዜ ተሁለት ጊዜ ሶስት ጊዜ ያው እነሱም መንግስትን እንደ መንግስትነቱ አክብረው የመንግስትን አካሄድ ስለማይፈጥሙ ወደዚያ ሄደንም ያው በየአመቱ መፈናቀል እና በየጊዜው ሰው መሞት እየመረረ ስለመጣ መንግስት ክፍት ቦታ ፈልጎ ቢያሰፍረንና ወደ ስራ ብንገባ እንመኛለን ስል አሳስባለሁ።
አራተኛ ሴት ልጃቸውን የወለዱት ተፈናቅለው ከመጡ በኋላ መሆኑን የሚናገሩት ወይዘሮ በላይነች ተመዝገን አሁን ስላሉበት ሁኔታ እንዲህ ብለዋል።
አሁን እዚህ ነው የምንኖረው፣ ሌላ ቦታ የለንም።
ወላጅ አባቱን ከአራት ወራት በፊት በሶጌ ተከስቶ በነበረው ግጭት እንዳጣ የሚናገረው ወጣት ድንገት አምሩ ሀብት ንብረታቸውም እንዳለ የወደመ በመሆኑ ወደ ቀያችን የመመለስ ተስፋችን የጨለመ ነው ይላል። ከዚህ በፊትም ብዙ ጊዜ ግጭት እንደነበረና ከእርቅ በኋላም ሌላ ግጭት እየተፈጠረ ለችግር ሲዳርገን ቆይቷል ይላል። ሪኬኛስ ቀበኛ ኬኛ ለቶኮ ዋንፉረኔባኔ ቶኮ ይዘን የወጣነው ንብረት የለም። ሌላ ተስፋ የለንም። ከዚህ በፊትም መንግስት ብዙ ጊዜ አስታርቆናል። እሺ ብለን ስንታረቅ እንደገና ግጭት ይፈጠርና ንብረታችንን ትተን እንፈናቀላለን። እኛ ከዚህ በኋላ ወደዛ መመለስ አንፈልግም። ተመለሱ የሚለን ከሆነ ደግሞ መንግስት እዚሁ ቢጨርሰን ይሻላል።
የጠፋው ንብረታችንና የደረሰብንም ጉዳት ካሳ ሊከፍለን ይገባል።
እናቱ ወይዘሮ ሙሉ ለገሰም ቢሆኑ ቀያቸው ላይ የተረፈው ኦና ቤትና መሬት ብቻ በመሆኑ መንግስት ሌላ የተሻለ መፍትሄ ካልሰጣቸው ለወደፊት ያሰቡትን እንዲገልጸዋል።
ብዙ ልጆች አሉኝ። ትምህርት ጨርሰው ስራ የሚፈልጉና በትምህርት ላይ የሚገኙም አሉ። በትምህርታቸው ተፈናቅለው ከኔ ጋር እየተሰቃዩ ይገኛሉ። መንግስት በተቻለ መጠን ሊረዳኝ ይገባል። ወደዛ ተመልሼ ግን አልሄድም። ካልሆነም እዚህ ከተማ ውስጥ በረንዳ ስር ቁጭ ብዬ ለምኜ ልጆቼን አሳድጋለሁ።
የዞኑ አደጋ ስጋት ስራ አመራር የቅድመ ማስጠንቀቂያ ባለሙያ አቶ ተሬሳ ያደታ በአሁኑ ጊዜ ከ157,000 ሰዎች በላይ ከመንግስት ድጋፍ እንደሚፈልጉ ገልጸዋል። በስድስት ወረዳዎችና ነቀምቴ ከተማ ተማም ድጋፍ እየተደረገላቸው መሆኑን ጠቅሰዋል። እነዚህ ተፈናቃዮች እስከሚመጣው ዓመት የምርት ወቅት በመንግስት ድጋፍ ስር ይቆያሉም ብለዋል።
አሁን ጊዜ ያለው ተፈናቃዮች ያው እንደኛ ሶስት ቦታ ነው አከፋፍለን ያለ ነው። አንደኛው ያው ከቤኒሻንጉል ጉሙዝ የተፈናቀሉ ሰዎች በአጠቃላይ 57,296፣ ሁለተኛ ላይ ከኦሮሚያ ከምስራቅ ወለጋ ውስጥ ካሉት ስድስት ወረዳዎች ተፈናቅለው ከቤታቸው የተፈናቀሉት 32,166 ሰዎች ነው ያሉት። በሌላ መልኩ ደግሞ ከቤታቸው ያልተፈናቀሉና ሰብላቸው በማሳ ላይ የቀረ ከብቶቻቸው የተዘረፈ እና ከመንግስት እርዳታ የሚፈልጉ 67,864 ሰዎች አሉ። በአጠቃላይ 157,326 ተረጂዎች ከመንግስት እርዳታን ይፈልጋሉ።
በነቀምቴ አምስት መጠለያዎች ከሚገኙት 3,000 በላይ ሰዎች መካከል በዳንዲቦሩ ኮሌጅ ውስጥ በሚገኘው ወጣቶች ማዕከል የሚገኙት 300 ተፈናቃዮች መካከል አንዳንዶቹ ወደ ቀያቸው መመለስ አለመፈለጋቸውን የሰሙ ቢሆንም ስለዚህና ስለ ተፈናቃዮች ቀጣዩ እጣ ፈንታ መልስ መስጠት እንደማይችሉ ገልጸዋል። ይህ ዘገባ እስከተጠናከረበት ድረስ ከተፈናቃዮቹ መካከል ከ57,000 በላይ ሴቶች ሲሆኑ ከ48,000 በላይ ደግሞ ህጻናት መሆናቸውን ከዞኑ ጤና መምሪያ ያገኘነው መረጃ ያመለክታል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ለዘጋቢያችን ሙክታር ጀማል እንዳሉት የሁለቱም ክልሎችና ጸጥታ አካላት በቀጥታም ሆነ ተዘዋዋሪ መንገድ ሰዎች እንዲፈናቀሉ ያደረጉ 600 ሰዎች መያዛቸውን ጠቅሰው ተደብቀው ያሉትንም ለመያዝ እየሰራን ነው ብለዋል። በግጭቱ ወቅት የወደመ የተዘረፈ ወይም የጠፋ ንብረት የሚቆጥር ኮሚቴም ቆጠራ እያደረገ መሆኑን ገልጸዋል። የተፈናቀሉ ሰዎችን የማቋቋሙ ስራ ሰላምን በዘላቂነት ከማስፈን ተግባር በኋላ እንደሚቀጥል የጠቆሙት ኃላፊው ሰዎቹን ወደ ቀያቸው የመመለሱ ሁኔታ በዚህን ያህል ጊዜ ይከናወናል ከማለት ተቆጥበዋል። አንዳንድ ተፈናቃዮች ዋስትና እንደሌላቸው ላነሱት ተከታዩ ምላሽ ሰጥተውናል። መልሶ የማቋቋሙ ስራ የተጓተተበት ምክንያት እንዲህ አይነት ተግባር ድጋሚ እንዳይፈጸም አስተማማኝ ስራ ለመስራት በመጀመሪያ እንዲህ አይነቱን ተግባር የሚሰሩትን ሙሉ በሙሉ ለማጣራት በሁለቱም ክልሎች መንግስት ስምምነት ላይ ተደርሷል። ሁለተኛው የቤንሻንጉል ጉሙዝ ክልል መንግስትም እንዲህ አይነቱ ወንጀል ከዚህ በኋላ እንዳይፈጸም አስተማማኝ ሁኔታ እንዲኖር ለማስቻል እየሰራ በመሆኑ በዚህ ተግባር እንደተሳተፉ የሚጠረጠሩ አካላት በቁጥጥር ስር እንዲውሉ ማድረግ ጥርጣሬ እንዳይኖር ያደርጋል። በተጨማሪም የማጣራቱ ስራ ሙሉ በሙሉ ከተገባደደ በኋላ ወደ ቀያቸው እንዲመለሱ የሚደረግ በመሆኑ እንዲህ አይነቱ ተግባር ዳግመኛ እንዳይፈጠር ልዩ ትኩረት ተሰጥቶ እየተሰራ ነው። እነዚህን ሰዎች መመለስም ቢሆን በዚህ ያህል ቀን ውስጥ ማለት ቢያዳግትም በአጭር ጊዜ ውስጥ ተከናውኖ ወደ መደበኛ ህይወታቸው እንዲመለሱ ይደረጋል። ለአሜሪካ ድምፅ ለተጠናከረው ዘገባ ናኮር መልካ ከነቀምቴ።
ናኮርን አመሰግናለሁ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችኋቸው የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
ሕገ መንግሥቱን ጨምሮ የተለያዩ ሕጎች እንዴት መሻሻል እንዳለባቸው የሚቀርቡ የመፍትሄ ሐሳቦች እንዲበረታቱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታለሰ ጫፎ አሳስበዋል። የመረጃ ነጻነትና የመገናኛ ብዙሃን አዋጅ በመሻሻል ሂደት ላይ ካሉት ሕግጋት አንዱ መሆኑን የጠቀሱት አፈ ጉባኤ ታደሰ በዚህ ርዕሰ ጉዳይ ላይ የተዘጋጀ መጽሐፍም መርቀዋል። መጽሐፉን የጻፉት የፓርላማ አባል አቶ አማኑኤል አብርሃም የኢትዮጵያን ወቅታዊ ሁኔታና ዳራ ያሉትን ለማካተት መሞከራቸውን ገልጠዋል። እስክንድር ፍሬው ነው ዘገባውን የላከልን።
አወዛጋቢውን የ1997 ምርጫ ተከትሎ ነው ኢህአዴግ ተቃዋሚዎች አፋይ ሲሉ የሚጠሯቸውን የተለያዩ ህጎች በፓርላማ ያጸደቀው። በ2001 ዓመተ ምህረት የጸደቀው የመረጃ ነጻነትና የመገናኛ ብዙሃን አዋጅ ደግሞ ከነዚህ ህጎች መካከል ይጠቀሳል። ከዝግጅቱ ሂደት ጀምሮ ተቃውሞ የገጠመው ይህ አዋጅ የመገናኛ ብዙሃንንና የጋዜጠኞችን መብት የገደበ፣ የሀገሪቱን ህገ መንግስትም ሳይቀር የጣሰ መሆኑን በዘርፉ የተሰማሩ ባለሙያዎችና የሰብአዊ መብት ድርጅቶች ሲናገሩ ቆይተዋል። የኢትዮጵያ መንግስት ጋዜጠኞችን በማሰር በዓለም የደረጃ ሰንጠረዥ ውስጥ መግባት የጀመረውም የዚህን ህግ መውጣት ተከትሎ ነው። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትና በአገሪቱ የተጀመረው የለውጥ ሂደት ግን ይህና ሌሎችም አዋጆች እንደገና እንዲመረመሩ መንገድ ከፍቷል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎም ጥረቱ በአገሪቱ እየተካሄደ ያለው ለውጥ አካል መሆኑን የጠቆሙት
በአሁኑ ጊዜ በተለይም አገራችን እና መንግስታችን በማህበራዊ፣ ባህላዊና ኢኮኖሚያዊ ዘርፈ ብዙ ለውጦችን ለማምጣት በቆራጥነት በሚሰራበት እና ለዚሁ ስራ ሲኬድ በአገር ውስጥም ሆነ በውጭ ሀገራት የሚኖሩ ኢትዮጵያውያን በእውቀትም በገንዘብም እጃቸው እንዲያውሱን በማጓጓት ላይ እንገኛለን። ከህገ መንግስቱ ጀምሮ የተለያዩ ህጎችን እንዲሁም በደረቁ ከመተቸት የሚችሉትን ያክል በመጻፍ ምን መሆን እንዳለበት የመፍትሄ ሀሳብ የሚያፈልቁ እንዲበረክቱ እንፈልጋለን። በስፋት ከተያያዝነው የሪፎርም አቅጣጫ አንዱና ዋነኛው ታዳጊ ዲሞክራሲያችንን ይበልጥ ማጠናከር እንደመሆኑ የዜጎቻችን ያልተገደበ ተሳትፎ ለማረጋገጥ ከምንም በፊት መብትና ነጻነታቸውን ለማረጋገጥ በምንም መልኩ ቢሆን ይህን ሊገድቡ የሚችሉ ህጎችና አሰራሮችን በማሻሻል ከኢፍትሃዊ አሰራር ብቻ ሳይሆን ከስነ ልቦናዊ ጫና ወይም ፍርሃት ጭምር አርነት የማውጣት አቅጣጫ እየተከተልን እንገኛለን።
የህዝብ ተወካዮች ምክር ቤት አባልና የዚሁ ምክር ቤት የቀድሞው ረዳት የመንግስት ተጠሪ ሚኒስትር ዴታ አቶ አማኑኤል አብርሃም ባባንቱ በዚህ ርዕስ ላይ ያሳተሙት መጽሐፍ ነው ለአፈጉባኤው አስተያየት መነሻ የሆነው። የመረጃ ነጻነት ዓለም አቀፍ ተሞክሮዎችና የህግ አፈጻጸም በኢትዮጵያ በሚል ርዕስ የታተመው መጽሐፍ መውጣት በኢትዮጵያ ያለውን አዋጅ ለማሻሻል ጥረት እየተደረገ ካለበት ወቅት ጋር ተገናኝቷል። አፈጉባኤ ታገሰ ጫፎ እንዳሉት ታዲያ መጽሐፉ በትክክለኛ ሰዓት የመጣ ነው።
በዚህ ረገድ ቀደም ብሎ ስራ ላይ የነበሩ የተለያዩ ህጎች እንደገና እየተፈተሹ ሲሆን ከነዚህም መካከል የመገናኛ ብዙሃንና የመረጃ ነጻነት ህግ ይገኝበታል። ዛሬ በዚህ ስፍራ ተገኝተን የምናስመርቀው የአቶ አማኑኤል አብርሃም መጽሐፍ ለዚህ ስራችንም ፋይዳው የላቀ እንደሆነ እምነት የጽኑ ነው። በተለይም ግለሰቡ በጉዳዩ ላይ ጥልቅ እውቀት ያለውና በሀገራችን የመረጃ ነጻነት ህግ ሲወጣም ሆነ ተግባር ላይ ሲውል በቅርበት የመከታተል እድል ስለነበረው የህጉን የአፈጻጸም ክፍተቶችም ሆነ በቀጣይ መሻሻል በሚገባቸው ጉዳዮች ላይ ጠቃሚ ልምዶችን እንዳቀረበልን ይሰማኛል።
ሰሞኑን በተካሄደው የዚህ መጽሐፍ የምረቃ ስነ ስርዓት ላይ የተናገሩ ባለሙያዎች ተመሳሳይ ሀሳብ አንጸባርቀዋል። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህር የሆኑት ዶክተር ተሻገር ሽፈራው እንዳሉት መጽሐፉ ከፍተኛ ክፍተት ሊደፍን ይችላል።
ይህ መጽሐፍ ብዙም ባልተሰራበት በተለይ በኢትዮጵያ አውድ ውስጥ ብዙም ባልተሰራበት ርዕሰ ጉዳይ ላይ የተሰራ እጅግ ጠቃሚ መጽሐፍ ነው ማለት እችላለሁ። በቀላል ቋንቋ የተጻፈ ስለ መረጃ ማግኘት መብት፣ ስለ መረጃ ጠባቂዎች ግዴታ ከህግ ጉዳዮች ጋር በተለያዩ የአገሪቱ የፖለቲካ አውድ ውስጥ በሶስት መንግስታት አውድ ውስጥ ይህንን ነገሮች ለማየትና ለመተንተን የሞከረ ስራ ነው። ምናልባት ይህንን ከሙያ አንጻር ልንመለከተው እንችላለን። በኢትዮጵያ ውስጥ የመረጃ ነጻነት ጉዳይ የኢትዮጵያ መገናኛ ብዙሃን ምህዳርን ሲኦል ካደረጉ ጉዳዮች አንዱ ነው።
የቀድሞው የፓርላማ አባል አቶ ግርማ ሰይፉም በዚሁ በአቶ አማኑኤል መጽሐፍ ላይ አስተያየት ከሰጡና ግምገማቸውን ካካፈሉት መካከል ነበሩ። በዘርፉ እውቀታቸውን ማሳደግ ለሚፈልጉ ሰዎች ጥሩ የማጣቀሻ መጽሐፍ ሆኖ እንደሚያገለግል ጠቁመዋል። ከአማኑኤል ጋር የተስማማነው ግን ጉድለቱን እንድናገር ነው በማለትም በባለ 200 ገጹ መጽሐፍ ከዚህ አንጻር የተመለከቱትን ጠቃቅሰዋል። ጸሐፊው በተለይ ከመረጃ ነጻነትና የመገናኛ ብዙሃን ጋር በተያያዘ የተከሷቸው ታሪካዊ ዳራዎች መስተካከል እንዳለባቸው ነው አቶ ግርማ የተናገሩት። እሳቸው እንዳሉት ችግሩ የአዋጅ ወይም ያፈጻጸም ሳይሆን ሆን ተብሎና ታቅዶ የተሰራ ነበር። ከዚህ አንጻር የዲሞክራሲ ስርዓት ግንባታ ትግልና አብዮታዊ ዲሞክራሲ በሚል በመጋቢት 1999 በወጣው የኢህአዴግ ሰነድ ላይ የሰፈረውን በማሳያነት አንስተዋል።
መመሪያው ይሄ ነው እንጂ ህገ መንግስቱ ላይ የተጻፈው አይደለም። አስተዳደራዊና ደግሞ ህጋዊ የተባለው ደግሞ ገጽ 90 ላይ አስተዳደራዊ እርምጃዎች ተገቢ መሆኑን ህዝቡና ከዚያም አልፎ ብዙሃኑ የሚዲያ ተዋናይ የሚቀበሉበት ሁኔታ መፍጠር አለብን። ለውጭው ዓለም በዚህ ረገድ የምንወስዳቸው እርምጃዎች ተገቢነት ለማስረዳት ጥረት ማድረግ ያለብን ቢሆንም ጋዜጠኞች በምንም አይነት ምክንያት መታሰራቸውን የማይቀበሉ ኃይሎች በርካታ በመሆናቸው እነዚህን ለማሳመን ከመንገዳችን ወጥተን መሄድ የሚጠይቀን ነገር መኖር የለበትም። እናስራለን። ስለዚህ እናስራለን አይደለም ወይዘሮ ሽፈራ፣ ከመንገዳችን ንቅንቅ አንልም ነው። መንገዳችን ህግን እናስከብራለን ነው። እነዚህን የህግ እነዚያን የኢኮኖሚው ነገሮች እንደተጠበቁ ሆኖ ህጉን አስተዳደሪውን እንዴት ነበር የሚፈጽሙት ነው። ወንድማችን የጸረ ሽብር ህጉን እንደ አንድ ማሳያ ተግዳሮት አድርጎታል። የጸረ ሽብር ህጉ ላይ የጸረ ሽብር ህጉ አንዱ አስተዳደራዊ ጋዜጠኞች አሸባሪ ተብለው የታሰሩበት ሀገር ነው። ስለዚህ የጸረ ሽብር ህጉ አንዱ ስራ የነበረው መጽሐፉ ላይ በደንብ የተገለጸውን እንትን በደንብ እንትን ተብሏል። ከላይ የተገለጸውን የፓርቲውን አብዮታዊ ዲሞክራሲ መንገድ ለማገዝ የጸረ ሽብር ህግ ወጥቷል። ይህን አቶ አማኑኤል በሚገባ አስቀምጠውታል። ስለ ጸረ ሽብር የወጣውን አዋጅ ጋዜጠኞች በነጻነት እንዳይንቀሳቀሱ በሚል ገጽ 161 እና 162 ላይ ብታነቡ ታዩታላችሁ። በትክክል የተከፈለውን ዋጋ አቶ አማኑኤል አስቀምጠውልናል።
እናም ከጀርባ ያሉ የኢህአዴግ ሰነዶችና ሌሎች ፖለቲካዊ ውሳኔዎች በመጽሐፉ መካተት እንደነበረባቸው አቶ ግርማ ጠቁመዋል። አቶ አማኑኤል መጽሐፉን ያሳተሙት ከአመታት በፊት ለመጀመሪያ ዲግሪ ማሟያቸው በእንግሊዝኛ ከጻፉት የጥናት ወረቀት በመነሳት ነው። ከትናንትና እስከ ዛሬው ወቅታዊ ሁኔታ ያለውን ሂደት ለማካተት መሞከራቸውንም ለአሜሪካ ድምጽ አብራርተዋል።
ያሁኑ ሁኔታ የራሱ አስተዋጽኦ እንደነበረው ማንንም ልክደው አይችልም። ዞሮ ዞሮ ግን በዛ ወቅትም ቢሆን በጥናቱ በተካሄደበት ወቅትም ቢሆን ለመፍትሄ አቅጣጫ ተብሎ ከተቀመጡት ውስጥ አሁን 6 ኪሎ ሄዶ ላይብረሪ ውስጥ መጽሐፉን የመጀመሪያውን ጥናት ማግኘት ይቻላል አለ ኦሬዲ። ያንንም ቢሆን መሻሻል አለባቸው የተባሉ ነገሮች በዝርዝር የተጠቀሱ ስለሆነ አሁን በጣም ማይነር የሆኑ ነገሮች አንዳንድ ጥቃቅን ነገሮች ታክለውበት ካልሆነ በስተቀር ከመነሻውም ለዚህ አዋጅ ተፈጻሚነት እስካሁን የነበረውን ሂደት በዝርዝር በመፈተሽ በተለይ በሚቀጥሉት ጊዜያቶች ምን ላይ ቢተኮር የበለጠ ጠቃሚ ነው የሚለውን ነገር ከአሁን ካለው ወቅታዊ ሁኔታ ጋር ለማስተሳሰር የተደረገው ጥረት አለ ብዬ ነው የምወስደው።
ተፈጻሚነት ብለዋል። በቀደም ሲያቀርቡም እርሶ አፈጻጸም የሚሉ ነገሮች ተጠቅመዋል። አፈጉባኤውም አቶ ታገሰ ጫፎም አፈጻጸም የሚሉ ቃላት ተጠቅመዋል። ነገር ግን ሌሎች ከኢህአዴግ በተቃራኒ ያሉ ሰዎች አቶ ግርማ ሰይፉን ጨምሮ በምረቃው ስነስርዓት ላይ እርሶ የጋበዟቸውን አፈጻጸም በሚለው አይስማሙም። አፈጻጸም አይደለም ችግሩ፣ የአዋጁ ቁርጠኝነቱ የለም ወይም ደግሞ ሆን ተብሎ ነው የሚደረገው ከኢህአዴግ አብዮታዊ ዲሞክራሲ የተቀዳ ነው ሁሉ ነገር ይላሉ። እርስዎ በዚህ ይስማማሉ?
ቁርጠኝነትን በሚመለከት የቁርጠኝነት ችግር እንዳለ በመጽሐፉ በደንብ ተብራርቶ ተቀምጧል። የቁርጠኝነት ችግር እንዳለ በጥናቱ ወቅትም ከዛ በኋላም እስካሁን ድረስ በነበሩ ሂደቶች ለማረጋገጥ ተችሏል።
አቶ ግርማ ደግሞ በተቃራኒው መንግስት ቁርጠኛ ነበረ፣ ቁርጠኛ የሆነው ግን ነጻ ፕሬስ እንዳይኖር ወይም መገናኛ ብዙሃን በነጻነት እንዳይሰራ ነው ይላሉ።
ህጉ መኖሩ በራሱ የተወሰነ ነገር ሊያሰራ ይችል ነበረ መኖሩ። ነገር ግን በነበረው ህግም ያህል የነበረው ህግ በሚፈቅደው ልክም ስራዎች ሊሰሩ አልቻሉም። በህጉ ደግሞ ሊሻሻሉ የሚገቡ ዝርዝር ጉዳዮችም ከዛ ተነስቶ ተካተው ቀርበዋል። ስለዚህ አሁን በነበረው ህግም በመሰራት የሚገባው ያህልም ያለመሰራቱ አንድ ቁጭትና እልህ የሚፈጥር ጉዳይ ሆኖ ሳለ በህጉም መሻሻል የነበረባቸው ያለባቸው በዝርዝር በመጽሐፉም የተመላከቱ ስለሆነ እነዛን አይቶ መፍረድ ይቻላል ብዬ ነው ማስበው።
የመገናኛ ብዙሃንና የመረጃ ነጻነት አዋጅን ለማሻሻል በመንግስት የተቋቋመው አማካሪ ምክር ቤት ስራ ከጀመረ ወራት ተቆጥረዋል። እንደዚህ በመጽሐፍም ሆነ በተለያዩ መንገዶች የሚቀርቡ ሀሳቦችም ታዲያ የበኩላቸውን አስተዋጽኦ እንደሚያበረክቱ ተስፋ ተደርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን።
የኢትዮጵያ ፌደራል ስርዓት በዲሞክራሲያዊ ማዕከላዊነትና በአውራ ፓርቲ አገዛዝ ተጠፍሮ የቆየ መሆኑና ቀድሞም ቢሆን በቂ ድርድርና ውይይት ያልተካሄደበት ነበር ሲሉ ምሁራን እየተናገሩ ናቸው። መለስካቸው አማሃ በተከታዩ ዘገባ ይዞታል።
የኢትዮጵያ ሳይንስ አካዳሚ ባዘጋጀው መድረክ አራት የጥናት ጽሑፎች ቀርበዋል። የኢትዮጵያ ፌዴራላዊ ስርዓት አመሰራረት ፋይዳውና ቀጣይ አቅጣጫዎቹ፣ የፊስካል ፌዴራሊዝም አተገባበር በኢትዮጵያ ስኬቱና ክፍተቱ፣ የኢትዮጵያ የፌዴራል ስርዓት ሕገ መንግሥታዊና የአተገባበር ክፍተቶችና ተግዳሮቶች፣ እናም ስኬታማ የፌዴራል ስርዓት ግንባታ አማራጮች፣ ተፈላጊ ለውጦችና መጻኢ ዕድሎች በሚሉ የተለያዩና ተዛማጅ ርዕሶች ነበር የጥናት ጽሑፎቹ በአራት ተመራማሪዎች የቀረቡት። የመጀመሪያውን የጥናት ጽሑፍ ያቀረቡት ዶክተር አሰፋ ፍስሐ ከአዲስ አበባ ዩኒቨርሲቲ ነበሩ። በእሳቸው አገላለጽ ዛሬ ያለው የፌዴራል ስርዓት በሀገሪቱ ከ40ና 50 ዓመታት ወዲህ በኢትዮጵያ ገፍቶ የመጣውን የብሔር ጥያቄ ለመፍታት ወይም መልስ ለመስጠት የተዘረጋ ነው። ይሁንና ስርዓቱ በአንድ ገዢ ግንባር ፕሮግራም የተመሠረተና በዴሞክራሲያዊ ማዕከላዊነት በጥብቅ የተያዘ ነው ሲሉ ያስረዳሉ። ይህም በኢትዮጵያ ቅሬታንና ሮሮን አስከትሏል።
የፌዴራል ስርዓቱ ቅድም እንዳልኩት በህገ መንግስቱ ሰፊ ስልጣን ለክልሎች ቢሰጥም በዲሞክራቲክ ሴንትራሊዝምና በአውራ ፓርቲ ተጠፍሮ የቆየ ስለነበረ ክልሎች በህገ መንግስቱ የሰጣቸውን ስልጣን ሙሉ በሙሉ ነፃነት ኑሯቸው መወሰን ችለዋል የሚል ነገር ማስረጃው ያሳያል። ስለዚህ ሪዘንትመንት ፈጥሯል በየቦታ በዛ ተጠፍሮ የነበረ ነገር በክልሎች ደረጃ የነበራቸውን የመወሰን ስልጣን ከሞላ ጎደል ኮምፕሮማይዝ አድርጓል። ስለዚህ የፌዴራል ስርዓቱ የሚፈልገውን ያህል ፌዴራል አልነበረም የሚለው ሁሉም የሚስማማበት ነገር ነው።
ከስብሰባው ተካፋዮች መካከል አንዱ ከአዲስ አበባ ዩኒቨርሲቲ ፕሮፌሰር ካሳሁን ብርሃኑ በበኩላቸው እንደ አንድ ህብረ ብሔራዊ አገርና የተለያዩ ብዝሃነት እንዳላት አገር የፌዴራሊዝም ስርዓት የተሻለ ጠቀሜታ አለው ቢባልም ዋናው ጉዳይ የፌዴራሊዝም ስርዓቱ አሰራርና አያያዝ ምንድን ነው የሚለው ጥያቄ እንደሆነ አስገንዝበዋል። በኢትዮጵያ ነበረ ስለተባለው የፌዴራል ስርዓትም የሚከተለውን ብለዋል።
በእኔ እይታ በፊትም በአንዳንዶች እንደተነገረው ይሄ በኢትዮጵያ ውስጥ እየተገበረ ነበር የተባለው ፌዴራሊዝም እኔ የይስሙላ አድርጌ ነው የማየው። ለዚህ ነው ችግሮችን ያስከተለው እንጂ በትክክል ቢስተናገድ ኖሮ የተሻሉ እድሎችን ሊያመጣ ይችላል የሚል ግምት አለኝ። ስለዚህ ጥቅል አነጋገሮችን እና ትርጓሚዎችን በአራት መደብ ሂሳብ አንጻር ባንተነትናቸው በጣም ጥሩ ይሆናል ብዬ አስባለሁ።
ሌላው የጥናት ጽሑፍ ያቀረቡት ተመራማሪ ዶክተር አስናቀ ከፋለ ከአዲስ አበባ ዩኒቨርሲቲ ናቸው። እንደሳቸው ከሆነ የኢትዮጵያ ፌዴራላዊ ስርዓት ጉድለት ኢ ዴሞክራሲያዊነቱ ብቻ አይደለም። የፌዴራል አካላቱ አቀራረጽ ሚዛናዊነት የጎደለውና አከላለሉም አንድ ብሔረሰብ ከሌላው ጋር በድንበር እንዲለያይ የተደረገበት ነው ይላሉ።
አንዳንዶቹ ክልሎች በጣም የገዘፉ ናቸው፣ አንዳንዶቹ ክልሎች በጣም ያነሱ ናቸው። በመካከላቸው አንድ ኢትዮጵያን በጣም የተከታተለ የውጭ ምሁር ምን ይላል? የኢትዮጵያ ፌዴራሊዝም ከፍተኛ የሆነ የዲዛይን ችግር አለው አለ። ምንድን ነው የዲዛይን ችግር? ኦሮሚያና አማራ የሚባሉት ክልሎች ከተስማሙ ሌሎቹን አፍንጫችሁን ላሱ ሊሉ ይችላሉ። ሁለቱ ደግሞ ከተጋጩ አገሪቷ በሙሉ ትረብሻለች። እና እንግዲህ አንዱ የዲዛይን ችግር ያልተመጣጠነ የኃይል ሚዛን በክልሎቹ መካከል እንዲኖር ያደረገ አደረጃጀት መሆኑን መዘንጋት የለብንም።
ስኬታማ የፌዴራል ስርዓት ግንባታ አማራጮች፣ ተፈላጊ ለውጦችና መጻኢ ዕድሎች በሚል ርዕስ የጥናት ጽሑፍ ያቀረቡት ደግሞ ዶክተር አበራ ደገፋ በፌዴራል ስርዓት ምስረታና ግንባታ መደራደርና መወያየት፣ በዚህም አማካይነት ከስምምነት መድረስ የስርዓቱ መሠረት ነው ሲሉ አስገንዝበዋል። የውይይት መነሻ የሆኑ የጥናት ጽሑፎች ያቀረቡት ምሁራን አሁን የአገሪቱ የፌዴራል ስርዓት ለገጠሙት ችግሮች የመፍትሄ ሐሳቦችም ሰንዝረዋል። ዶክተር አስናቀ ከፋለ ይህን ብለው ነበረ።
አንዳንድ ነጥቦችን ለማንሳት ያህል ፕሬዚደንታዊ የምርጫ ስርዓት ከፓርላሜንታሪያዊ የመንግስት ስርዓት የተሻለ አገራዊ አንድነትን ሊያጠናክር ይችላል ብዬ አስባለሁ። የናይጄሪያን ምሳሌ መውሰድ እንችላለን። የቋንቋ ፖሊሲ ማሻሻል፣ የተለያዩ ቋንቋዎችን ብሔራዊ ቋንቋ በማድረግ የተለያዩ ቋንቋዎችን ሊናገሩ የሚችሉ የፖለቲካ ልሂቃን መፍጠር አንዱም የሀገሪቷን አንድነት ሊያጠናክር ይችላል ብዬ አስባለሁ። የክልል አደረጃጀትን ማሻሻል በተለይም አንድ ብሔረሰብ በአንድ ክልል የሚለው ሳቢ የፈጠረውን ሚዛን መዛባት ማረም፣ ከክልል ተለይቶ አዲስ ክልል የመመስረት መብት የሚለው ብሔረሰባዊ ንቅናቄን ከመፍጠሩ ባሻገር በክልሎች ውስጥ ያለ መረጋጋት ስለሚፈጥር ከህገ መንግስቱ ይሄን አንቀጽ ማውጣት ተገቢ ይመስለኛል። የመገንጠል መብት ፖለቲካውን ስለሚያጠዘውና ጥርጣሬ ስለሚፈጥር ከህገ መንግስቱ ማውጣት።
ከአዲስ አበባ ዩኒቨርሲቲ ዶክተር ያዕቆብ አርሳኖ በተሳታፊነታቸው የሰጡት አስተያየት ደግሞ አንድ ቀን የዋለውን ውይይት የሰበሰበና መንገድ የጠቆመ ይመስላል።
አወቃቀሩ በህገ መንግስትም ህገ መንግስትን በመጣስም ህገ መንግስትን በመደፍጠትም ህገ መንግስትን በማስፈጸምም ጭምር የሆነ ችግር ይመስለኛል። ቅድም እንዳላችሁት ኢትዮጵያ ውስጥ ያለው የህገ መንግስት አሰራር ህገ መንግስቱ ተቀረጸ እንጂ ህገ መንግስታዊ የሆነ መሰረት አልተበጀለትም። ስለዚህ አንድ ህገ መንግስት ህገ መንግስታዊ የሆነ መሰረት ሳይኖረው ሀገራዊ ህግ ሆኖ ሊያስተዳድር እንደማይችል አሁን በደረስንበት እናያለን። ይህ ያህል ህዝብ ተፈናቅሎ ወደ ቤቱ በማይመለስበት ሀገር በየቀኑ ግድያ፣ በየቀኑ ውጣልኝ፣ በየቀኑ ይህ እየሰማን ባለንበት ሀገር ውስጥ አሁንም ተመልሰን ለዚህ ያበቃውን ህገ መንግስት አወቃቀር ተንከባክበን ለመቀጠል የምንችል አይመስለኝም። ግን እንዴት እናድርግ የምለው ነገር በጣም ወሳኝ ነው። እንዴት እናድርግ ለምለው አሁን ኢትዮጵያውያን ችግሩንም በደንብ ጠግበውታል። አፈታቱንም ብዙ ሀሳብ ጭላንጭል አላቸው። አንዳንዶቹም በደንብ ተመራምረውበታል። ዛሬም እንደሰማ ነው። እስኪ የኢትዮጵያ መንግስት ዛሬ ለወደፊት የሀገራችንን አወቃቀር ለሁሉም ሰው በሚመች መንገድ እንዴት እንዘርጋ የምለውን መድረክ ይክፈት። ዋና ነገር እሱ ይመስለኛል።
የኢትዮጵያ ሳይንስ አካዳሚ ከዚህም በኋላ ተመሳሳይ መድረኮች እንደሚያዘጋጅ የአካዳሚው መሪዎች ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሻኑ ሲድራክ ፍራንክሊን፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ሰሎሞን ክፍሌ ነው። እያስተናገድናችሁ ያለ ነው ሰሎሞን አባትና
አዲሱ አበበንን። አድማጮች
አሁን ከምሽቱ 3:42 ሆኗል። አዲስ አበባ ላይ ቅጩ ላይ ማለት እንችላለን። የሰዓቱን አርዕስተ ዜና አዲሱ ወደ አንተ ልመልስ።
የጥረት ኮርፖሬሽን ምክትል ሥራ አስፈጻሚና የአምባሰን ንግድ ሥራዎች ድርጅት ዋና ሥራ አስኪያጅ አቶ ምትኩ በየነ በሙስና ወንጀል ከአራት ተጠርጣሪዎች ጋር ባህር ዳር ፍርድ ቤት ቀረቡ። ጉዳዩ ቀደም ሲል በሙስና ከተጠርጥረው እስር ላይ ካሉት ከእነ አቶ በረከት ስምኦን ጋር የተያያዘ ነው ተብሏል። ሶማሊያ ውስጥ ለደረሱ ሁለት ፍንዳታዎች እስላማዊ አክራሪ ቡድን አልሻባብ ኃላፊነት ወሰደ። ሽብርተኛ ቡድን ከፊል ራስ ገዝ በሆነችው በሶማሊያ ፑንትላንድ ውስጥ የሚገኘውና ንብረትነቱ የዱባይ የሆነው ወደብ አስተዳዳሪ በአንደኛው ታጣቂ ተገድለዋል ብሏል። ከሊቢያ ወደ ሰሜን ቻድ በሰልፍ ያመሩ የነበሩ 40 ፒክአፕ ተሽከርካሪዎችን አስቁሜ መልሻለሁ ይላል የፈረንሳይ ወታደራዊ ጦር። የፈረንሳይ መከላከያ ሚኒስቴር ዛሬ እንዳስታወቀው ተሽከርካሪዎቹን ጉዞ ለመግታት ሚራዥ 2000 ተዋጊ ጀቶችን ተጠቅሟል። የቬኔዙዌላው ተቃዋሚ መሪ ሁዋን ጋይዶ ለደቡባዊቷ አገር የሽግግር ፕሬዚዳንት ሊሆኑ እንደሚችሉ ብሪታንያ፣ ፈረንሳይ፣ ስፓኝ፣ ስዊድንና ዴንማርክ እውቅና ሰጥቷቸው የአውሮፓ ሀገሮቹ አክለውም ቬኔዙዌላ በአስቸኳይ ፕሬዚዳንታዊ ምርጫ እንድታካሄድ ጥሪ አድርገዋል። የሩሲያ ፕሬዚዳንት ቭላድሚር ፑቲን ቃል አቀባይ ደግሞ አውሮፓ አገሮች በኃይል ለተወሰደ ስልጣን እውቅና መስጠታቸው ተገቢ አይደለም፣ ይሄም ደግሞ በሌላ ሀገር የውስጥ ጉዳይ ጣልቃ መግባት ነው ብሏል። የመካከለኛው ምስራቅ ጦርነት እንዲያበቃ የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ጥሪ አቀረቡ።
አመሰግናለሁ አዲሱ ለአርዕስተ ዜናው። ክቡራትና ክቡራን አድማጮች ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዘገባዎቻችንን ማግኘት ትችላላችሁ። በፌስቡክና በትዊተርም እንደዚሁ ተከተሉን፣ ተነጋገሩ፣ ሐሳቦቻችሁን አንሸራሽሩ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ነው አየር ላይ እየተከታተላችሁን ያላችሁት። ወደ ተከታዩ ዝግጅት እናልፋለን። ስፖርት
እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በትላንትናው የጃፓን ግማሽ ማራቶን ቤትሲ ሴና ከኬንያ የሴቶቹን፣ አብዲ ነጋዬ ከኔዘርላንድስ የወንዶቹን አሸንፈዋል። በእግር ኳስ የአገር ውስጥ ፕሪምየር ሊግ ግጥሚያዎችን እናያለን። አብራችሁን ቆዩ። ኬንያዊቷ ቤትሲ ሴን በማሩጌሚያ ጃፓን ግማሽ ማራቶን አከታትላ ስታሸንፍ አምስተኛዋ አትሌት ሆናለች። በአንድ ሰዓት 07 ደቂቃ ከ49 ሴኮንድ ነው ያጠናቀቀችው ትላንት ሻምፒዮንነቷን ስትከላከል። ዩኒስ ኪርዋ በ2016ና 17፣ ቲኪ ጌላና በ2012ና 13፣ ካዮኮ ፉኩሺ በ2006 7ና 11፣ ያሱኮ ሃሺሞቶ በ2003ና 04 ማሸነፋቸው ይታወሳል። በመጨረሻዋ ሴኮንድ ላይ ተቀድማ በሁለተኝነት ያጠናቀቀችው ጃፓናዊት አዩኮ ሱዙኪ ባለማሸነፏ ብታዝንም ፍጥነቷን እስከ መጨረሻው ጠብቃ ለመሮጥ በመቻሏ ግን ደስተኛ ናት። በ10855 ያጠናቀቀችው የ41 ዓመት ዕድሜ ያላት አውስትራሊያዊት ሲኒድ ዳይቨር ናት። በወንዶቹ ቀዳሚው ቡድን አምስቱን ኪሎ ሜትር የሸፈነው በ14:16 ነው። ከዚያ ኑሮውን ጃፓን ያደረገው ኬንያዊው አትሌት ሳይመን ካሩኪ ተፈትልኮ ወጣና 10ኛው ኪሎ ሜትር ላይ ቡድኑን በ20 ሴኮንድ መምራት ያዘ። በዚህ ርቀት መሪነቱን እስከ 15ኛው ኪሎ ሜትር ጠብቆ ቆይቷል። ልክ 20ኛው ኪሎ ሜትር ላይ እንደ ደረሱ አብዲ ናጋዬ አልፎ ሄደና በአንድ ሰዓት ከ24 ሴኮንድ በአንደኝነት አጠናቀቀ። የራሱን ፈጣን ጊዜም በአንድ ደቂቃ ከ44 ሴኮንድ አሻሽሏል። ሳሜን ኪሩኪ ሁለተኛ፣ ጃክ ሬነር ከአውስትሬሊያ ሦስተኛ። አጠር ያለውን የአትሌቲክስ ሩጫ ስፖርት ዜና እዚህ ላይ ላብቃና ለኢትዮጵያ ፕሪምየር ሊግ እግር ኳስ ውድድር ወደ አዲስ አበባ ልውሰዳችሁ። ግርማቸው ከበደ ተከታዩን ልኳል።
ባለፉት ሁለት የሊጉ ጨዋታዎች የደረሰባቸውን ሽንፈት ለመቀልበስ የኢትዮጵያ ቡና ደጋፊዎች በከፍተኛ ድምጽ ቡድናቸው ማበረታታት የጀመሩት ከጨዋታው አስቀድሞ ነው። ቡድናቸው በፍጥነት ጎል እንዲያስቆጥር መጠየቅ የጀመሩትም በጊዜ ነው። ሆኖም ጎል በማስቆጠር ቀዳሚ የሆነው ተጋጣሚው ደቡብ ፖሊስ ነው። የኢትዮጵያ ቡናው ግብ ጠባቂ እስማኤል ዋቴንጋ የሰራውን የጊዜ አጠባበቅ ስህተት ተጠቅሞ ከማዘምት የመጣችውን ኳስ ዘሪሁን አንሼቦ በግንባሩ በመግጨት መረብ ላይ አሳርፏታል። በአለሜዳው ኢትዮጵያ ቡና አቻ ለመሆን በሚጥርበት ወቅት በሌላ የማዘምት ደቡብ ፖሊስ ሁለተኛ ጎሉን አግብቷል። ዮናስ በርታ የጎሏ ባለቤት ነው። ከዮናስ ጎል አንድ ደቂቃ በኋላ ግን ኢትዮጵያ ቡናን ወደ ጨዋታ የመለሰች ጎል ተገኝታለች። በጨዋታው ምርጥ ብቃቱን ሲያሳይ የነበረው አቡበከር ነስሩ እንደ ሰርከስ ባለሙያ ወደ ኋላ ተገልብጦ የመታት ኳስ መረብ ላይ ስታርፍ ከአዲስ አበባ ስታዲየም ተመልካች አድናቆት ስታስገኝለት፣ ደጋፊዎችም ድሉ የነሱ እንደሚሆን ተሰምቷቸው ነበር። ጨዋታው በደቡብ ፖሊስ 2-1 አሸናፊነት በመጠናቀቁ ግን ደጋፊዎቹ በቡድኑ ተጫዋቾችና አመራሮች ላይ ተቃውሟቸውን አሰምተዋል። የኢትዮጵያ ቡና አርማ ያለበት መለያ ያደረጉ የጨዋታ ቀን አስተባባሪዎች በፈጠሩት ግርግርም ከጨዋታ በኋላ የሚሰጠው የተለመደው ጋዜጣዊ መግለጫ ሳይካሄድ ቀርቷል። በሌላኛው የአዲስ አበባ ስታዲየም ጨዋታ ቅዱስ ጊዮርጊስ ከፋሲል ከነማ 1-1 ተለያይቷል። ጨዋታው ከፍተኛ የፉክክር ስሜት የታየበት ሲሆን ቀድሞ ጎል ያስቆጠረው እንግዳው ፋሲል በአብዱረህማን ሙባረክ አማካኝነት ነው። ጎል ከገባባቸው በኋላ የተሻለ መነቃቃት ያሳዩት ቅዱስ ጊዮርጊሶች ሙሉዓለም መስፍን ከፍጹም ቅጣት ምት ክልሉ ውጪ አክርሮ በመምታት ወደ ግብ የላካት ኳስ የፋሲሉ ግብ ጠባቂ ሚካኤል ሳማኪ ወደ ውጪ ለማውጣት ቢሞክርም ሳይሳካለት ቀርቶ ጎል ሆናለች። ከጨዋታው በኋላ አስተያየታቸውን የሰጡት የቅዱስ ጊዮርጊስ አሰልጣኝ ስቲዋርት ሃል ተጋጣሚያቸው ፋሲል ከነማን ኮንነዋል።
Well, I think there was only one team who tried to win it, and that was us. You know, they came here for a draw. They set out for a draw.
ጨዋታውን ለማሸነፍ የሞከረው አንድ ቡድን ብቻ ነው፣ እሱም እኛ ነን። ፋሲሎች የመጡት አቻ ለመውጣት ነው። የተጫወቱትም ለአቻ ውጤት ነው።
የፋሲል ከነማ አሰልጣኝ ውበቱ አባተም ምላሻቸውን ሰጥተዋል።
በምን ያውቃሉ? እሱ ነው ድሬሲንግ ሩም ውስጥ አልነበረ። ይሄን በመላቅ ይችላል።
ከኛ ከነሱ በተሻለ ብዙ ጎል እንዳውም የደረስ ነው እኛ ነን አጨራረስ ላይ ነው እንጂ ኦፍ ኮርስ ነሳላዲንና አቤልን የመሰለ አጥቂ ይዞ ከዚህ በዚህ ሁኔታ ገልበን እንድንጫወት ተአስቦ ከሆነ ቴክኒካል እንትኑ ላይ ራሱን ነው መጠየቅ ያለበት።
በሌሎች የ14ኛ ሳምንት ጨዋታዎች መቀለ 70 አንደርታ ትልቁን ድል አስመዝግቧል። መቀለ ላይ በተደረገው ጨዋታ መከላከያን 5-2 ሲያሸንፍ አጥቂው አማኑኤል ገብረ ሚካኤል 4ቱን ጎሎች አስቆጥሯል። ወልዋሎ አዲግራት ዩኒቨርሲቲና ድሬዳዋ ከተማ ከሜዳቸው ውጪ ሱል ሽረንና ሐዋሳ ከተማን 1-0 አሸንፈዋል። ሲዳማ ቡና ደደቢትን 2-0 ሲረታ፣ ጅማ አባጅፋር ከባህር ዳር ከተማ እንዲሁም አዳማ ከተማ ከወላይታ ድቻ 1-1 ተለያይቷል። ሊጉን አንድ ተስተካካይ ጨዋታ ያለው ቅዱስ ጊዮርጊስ በ25 ነጥብ ሲመራ፣ 3 ተስተካካይ ጨዋታዎች የቀሩት መቀለ በ23 ነጥቦች ይከተላል። በ3 ተከታታይ ጨዋታዎች የተሸነፈው ኢትዮጵያ ቡና አራተኛ ሆኗል። መከላከያ፣ ደቡብ ፖሊስና ደደቢት ወራጅ ቀጠና ውስጥ ይገኛሉ። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
አመሰግናለሁ ግርማቸው። በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
የፕሮግራሙን አዘጋጅና አቅራቢ ሰሎሞን ክፍሌን እንዲሁም ተባባሪ ሪፖርተሩን ከአዲስ አበባ ግርማቸውን እናመሰግናለን። አሁን ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች።
አንድ ላይ የዓለም አቀፍ የወንጀል ችሎት ይግባኝ ሰሚ ዳኛ የቀድሞ የአይቨሪ ኮስት ፕሬዚዳንት ሎረን ባግቦና የቀድሞ የወጣቶች ጉዳይ ሚኒስትር ቻርልስ ብለንግዴን ከተከሰሱባቸው ወንጀሎች ነፃ ሆነው እንዲሰናበቱ ወሰነ። ከቆዩበት እስር እንዲለቀቁ ግን ማሟላት ያለባቸው ሁኔታዎችን ችሎቱ አብሮ እንደ ቅድመ ሁኔታ አያይዟል። ሁለቱ ሰዎች በፍርድ ቤት አቃቢያን ሕግ ከተመሠረተባቸው በሰብዕና ላይ የተፈጸሙ ወንጀሎች ክሶች ነፃ ናቸው የሚል ብይን ከተሰጠ አንድ ወር በኋላ ነው እንዲለቀቁ ትዕዛዝ የወጣው። የዓለም አቀፉ የወንጀል ችሎት ዳኞች በደነገጓቸው ሁኔታዎች መሠረት ልትቀበላቸው ፈቃደኛ ወደሆነች ወደ ሌላ ሀገር እንደሚሄዱና ለዚህም ቤልጂግ እነ ባግቦን ለመቀበል መስማማቷን ማሳወቋ ተገልጧል። ሪፖርተራችን ሊሳ ብራያን ከፓሪስ ያጠናቀረችውን ዘገባ የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳዬ እንደሚከተለው አሰናድተዋለች።
የቀድሞው የአይቨሪ ኮስት ፕሬዚደንት ሎረን ባግቦና የወጣቶች ጉዳይ ሚኒስትር የነበሩት ቻርልስ ብሌ ጉዴ አሁን ከክስ ነጻ ቢባሉም መሟላት ያለባቸው ቅድመ ግዴታዎች እንዳሉ ታውቋል። አምስቱ የዓለም አቀፍ የወንጀል ችሎት ዳኞች በሙሉ ድምፅ ያጸደቁትን ብይን በዳኝነቱ ላይ የተሰየሙት ዳኛ ቼሌቦ አሱጂ አንብበዋል።
በጽሑፉ የቀረበው ብይን የሰፈሩት ብይኖች ሚስተር ባግቦና ሚስተር ቢል ጓዴ ሲፈቱ የሚደነገጉባቸው ቅድመ ግዴታዎችን ተቀብላ ለማስከበር ፈቃደኛ ወደ ሆነችና የማስከበር ብቃት ወዳላት አገር እንዲላኩ ነው የሚያዙት።
የወንጀሉ ችሎት ዳኞች ሚስተር ባግቦንና ሚስተር ብሌ ጉዴን የሚያስገርም በተባለ ሁኔታ ከክስ ነጻ እንዲሆኑ ከበየኑ በኋላ የችሎቱ አቃቢያን ሕግ መጠነኛ ድል አገኙ ማለት ነው። አቃቢያን ሕጉ ሁለቱን ተከሳሾች ከስምንትና ከሰባት ዓመታት በፊት አይቨሪ ኮስት ከተካሄደው ግጭት ጋር ለማያያዝ ያቀረቡት ማስረጃ እጅግ ደካማ ነው በማለት ነው ዳኞቹ ተከሳሾቹን ከክስ ነጻ እንዲሆኑ የበየኑት። ባግቦ የአላሳን ኦታራን ድል አልቀበልም በማለት በመሸጉበት ወቅት በተከተለው የድህረ ምርጫ ግጭት 3000 የሚሆኑ ሰዎች አልቀዋል። የቀድሞ ፕሬዚደንት ባግቦና ረዳታቸው ቻርልስ ብሌጉዴ ተከታታይ ግጭቶችን አስተባብረዋል በሚል ክስ ለሁለት ዓመታት ያህል በክስ ሂደት ላይ ከቆዩ በኋላ ነው ከክስ ነጻ የተባሉት። የዓለም አቀፍ የወንጀል ችሎት አቃቢያን ሕግና የሰለባዎቹ ዋና ጠበቃ ፓዲና ማሴዳ የሁለቱ ሰዎች መፈታት ቅድመ ግዴታ እንዲቀመጥበት ተከራክረዋል። ማሴዳ ተከሳሾቹ ሊሰወሩ ይችላሉ፣ ካለምንም ቅድመ ግዴታ ከተፈቱ የእነሱ ሰለባ በሆኑ ሰዎች ላይ የደህንነት ስጋት ሊያሳድር ይችላል በማለት ነው የተከራከሩት።
Victims remain very concerned about the possibility of a commission of further crimes and attempts.
ሰለባዎቹ ከባድ ስጋት አድሮባቸዋል።
ተከሳሾቹ ካለምንም ቅድመ ግዴታ ቢፈቱ የፍርዱን ሂደት የማሰናከል ሙከራዎችና ሌሎች ወንጀሎች እንዳይፈጸሙ ነው ስጋት ያደረባቸው። የባግቦ ጠበቃ ኢማኑኤል አልቲት ከክስ ነጻ የተባሉትን ሰዎች በቅድመ ግዴታ መፍታት የተከሳሾቹ ነጻ መውጣት ፍርድን ይጻረራል በማለት ተከራክረዋል።
La position de défense part d'un constat simple. La liberté est un droit essentiel.
ነጻነት ወሳኝ የሆነ የሰብአዊ መብት አካል ነው። ስለሆነም ባግቦ ከክስ ነጻ በመሆናቸው ካለ ቅድመ ግዴታ ነው መለቀቅ ያለባቸው።
ክርክሩ ግን አልተሳካላቸውም። በተቀመጠው ቅድመ ግዴታ መሰረት በልጅም የቀድሞውን የአይቨሪኮስ ፕሬዝዳንት ባግቦን ለመቀበል ተስማምታለች። ባግቦ ከበልጅም ለመውጣት አይችሉም። ጉዳያቸውን አስመልክቶ ከምስክሮች ጋር ግንኙነት እንዲያደርጉ አይፈቀድላቸውም። ስለ ጉዳያቸው በይፋ መናገርም አይችሉም። ዓለም አቀፍ የወንጀል ችሎት ይግባኝ በማለት ሂደት ላይ በመሆኑ ነው ቅድመ ግዴታዎቹ የተደነገጉት። የበልጅም ቃል አቀባይ ካርል ላጌቲ ሀገራቸው ባግቦን ተቀብላ ለማስተናገድ የወሰነችው ለዓለም አቀፍ የወንጀል ችሎት ያለን የድጋፍ ማዕቀፍ አካል በመሆኑ ነው ብለዋል። የሁለቱ ሰዎች ከክስ ነጻ መሆን የዓለም አቀፍ ችሎት ከተመሰረተ ወደ 20 ዓመታት የሚጠጋ ጊዜ ቢያልፍም እስካሁን ባለው ጊዜ ጥፋተኛ ሆነው የተገኙት 4 ሰዎች ብቻ ናቸው በሚል ነቀፌታ አስነስቷል። ከአራቱ ተከሳሾች አንዱ የቀድሞ የኮንጎ ምክትል ፕሬዝዳንት ዣን ፒየር ቤምባ ሲሆኑ ወደ ኋላ ይግባኝ ብለው ነጻ ወጥተዋል። ዓለም አቀፍ የወንጀል ችሎትን የሚነቅፉት ሰዎች ችሎቱ ብዙም ስኬት አላሳየም፣ ከሚገባው በላይ የሚያተኩረውም በአፍሪካ ጉዳይ ላይ ነው ይላሉ። ችሎቱን የሚደግፉት ደግሞ በሌሎች የዓለም ክፍሎች ያሉትንም እየተመለከተ ነው። በዛም ላይ ሁሉንም ለመመርመር የሚያስችለው በቂ ጥሪት የለውም ይላሉ። የአይቨሪኮስ ጉዳይን በሚመለከት የዓለም አቀፍ የወንጀል ችሎት አቃቢያነ ሕግ ክሱን ወደ አንድ ወገን ያጋደለ በሚመስል መልኩ አቅርበዋል በማለት በሂዩማን ራይትስ ዋች የምዕራብ አፍሪካን ጉዳይ የሚከታተሉት ጂም ወልሚንግተን ነቅፈዋል። በድህረ አይቨሪኮስ ምርጫ ለተከሰተው ግጭት በሁለቱም ወገኖች ማለት የባግቦና የወቅቱ ፕሬዚደንት አላሳን ኦታራ ደጋፊዎችን ስላጋጨው ጉዳይ አካተው አላቀረቡም ይላሉ ጂም ወልሚንግተን።
Right from the outset they decided to sequence the prosecution so that
ከመጀመሪያውኑ አቃቢያነ ህጉ ለመክሰስ የተነሱት ሎረን ባግቦንና የሳቸውን ወገን የሆኑትን የተሳተፉበትን ግጭት ነው። ከኦታራ ወገን የተፈጸመውን ግጭት አላተኮሩበትም።
አይቨሪ ኮስት በመጪው ዓመት ፕሬዝዳንታዊ ምርጫ ለማካሄድ እየተዘጋጀች ነው። ኦታራ እንደገና ለመመረጥ አልወዳደርም ይላሉ። የባግቦ ደጋፊዎች የቀድሞ ፕሬዝደንት መምርጫው እንዲወዳደሩ ይፈልጋሉ። ነገር ግን ባግቦ ወደ ሀገራቸው ቢመለሱ የ20 ዓመታት እስራት ሊጠብቃቸው ይችላል። ባለፈው ዓመት በተሰጠው አጠቃላይ ምህረት ውስጥ ተካተው እንደሆነ ግልጽ አይደለም። አድማጮች፣ የቀድሞው የአይቨሪ ኮስት ፕሬዝደንት ሎረን ባግቦና የቀድሞው የወጣቶች ጉዳይ ሚኒስትር ቻርልስ ብሌ ጉዴ ዓለም አቀፍ የወንጀል ችሎት ካቀረበባቸው ክስ ነጻ መባላቸውን አስመልክቶ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አመሰግናለሁ አዳነች ለአፍሪካ ነክ ርዕሶች ዘገባው። የተከበራችሁ አድማጮች፣ ቀደም ሲል በመጽሔቱ ውስጥ የተወካዮች ምክር ቤት አፈ ጉባኤ ታደሰ ጫፎ ተብሎ የተነገረው በስህተት ነው፣ ይቅርታ እንጠይቃለን። ታገሰ ጫፎ ተብሎ እንዲስተካከል። ዛሬ ጥር 27 ነው 2011 ዓ.ም። ሮዛ ፓርክስ የተወለዱት ዛሬ የዛሬ 106 ዓ.ም ነበር፣ ጥር 27 1905 ዓ.ም። በዩናይትድ ስቴትስ የዘር መድሎና የአመሳሶ ዘመን በሕዝብ ማመላለሻዎች ውስጥ ነጭ ተሳፋሪዎች ካሉ ጥቁሮች መቀመጥ የሚችሉት ከኋላ በተረፉ መቀመጫዎች ላይ ብቻ ነበር። የባለ ቀለም ሰዎች መቀመጫ ይባል ነበር። ይህ ከሥርዓቱ መገለጫዎች አንዱ ነበር። ሮዛ ፓርክስ የሞቱት በ92 ዓመት ዕድሜያቸው ጥቅምት 14 1998 ዓ ም ነበር በኢትዮጵያ አቆጣጠር። የዩናይትድ ስቴትስ የተወካዮች ምክር ቤት ሮዛ ፓርክስን የሲቪል መብቶች ቀዳሚት እመቤት ሲል ሰይሟቸዋል። ህዳር 22 1948 ዓ ም በኢትዮጵያ አቆጣጠር በአላባማይቱ ሞንትጎመሪ ከተማ በከአድካሚ ስራዋ እየተመለሰች የነበረች አንዲት ጥቁር ወጣት ለአዲስ ተሳፋሪ ነጭ አልነሳም በማለቷ አሽከርካሪው አውቶቡሱን ወደ ፖሊስ ጣቢያ ነርቶ ያሳስራታል። ከዚያም ፍርድ ቤት ቀረበችና ሙግት ገጠመች። በርግጥ ሌሎችም ብዙዎች እንደዚህ አይነት አመስላ የነበሩ ቢኖሩም የሮዛ ፓርክስ ሲቪል እንብተኛነት የአላባማ የመድሎ ህግ እንዲፋቅ ሰበብ ከሆኑ ምክንያቶች አንዱ ሆነ። ሮዛ ፓርክስ ባትኖር ኖሮ ይላሉ ዛሬ ብዙዎች፣ መቀመጫችን በህግ በግድ ከኋላ ነበር የሚሉ አሉ። ሮዛ ፓርክስ በየአመቱ በዩናይትድ ስቴትስ ሲታወሱ ይኖራሉ። በዚህ በዛሬው የልደት በዓላቸው ቀን የሳም ኩክን ለውጥ ይመጣል ቼንጅ ኢዝ ጎነ ካም እየሰማችሁ እስከ ዝግጅታችን ፍጻሜ ቆዩ። የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ። Somebody keep telling me don't hang around. It's been a long